ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ጥር 13 የማክሰኞ ምሽት ጥር 13 2017 ዓ.ም ዝግጅታችን ጀመረ። ፕሬዚዳንት ዶናልድ ትራምፕ በስልጣን የመጀመሪያ ቀናቸው ቁጥሩ የበዛ የፕሬዝዳንታዊ ትዕዛዞችን ፈርመዋል።
The United States will once again consider itself a growing nation.
ዩናይትድ ስቴትስ እንደገና የምታድግ ሀገር አድርጋ ትመለከታለች። የበለጠ የምትበለጽግ፣ ግዛቷን የምታስፋፋ፣ ከተሞች የምትገነባ ትሆናለች። ከተበቅነው በላይ እንሆናለን። ባንዲራችንም አድማስ ተሻግሮ ግሩም ሆኖ ይውለበለባል። መጻይ ጣፈንታችን ወደ ሰማይ ኳክፍቱ እንዲሻገር እንሰራለን። የአሜሪካ ተፈርተኞች ባንዲራችን ማርስ ላይ ይተክላሉ።
47ኛው የዩናይትድ ስቴትስ ፕሬዝዳንት ከተሾሙ 24 ሰዓት ሞልቷቸዋል። ያለፉት 24 ሰዓታት ምን ይመስላሉ የሚለውን የሚመለከቱ ልዩ ዘገባዎችን ይዘናል። በሌላ በኩል ደግሞ በኢትዮጵያ ከሀገር ውስጥ በአክሱም ሴት ተማሪዎች ሂጃብ እንዳይለብሱ የተደረገውን ክልከላ የሚቃወመውን ሰልፍ እንዲሁም ሌሎች ጉዳዮችን የምንመለከት ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ጥር 13 2017 ዓ.ም መሰናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ዋና አዘጋጇ ጽዮን ግርማ ናት። እንዲሁም ደግሞ ንጉሱ ታምሬ ስርጭቱን በመቆጣጠር ከስቱዲዮ አብሮን የሚቆየው ባልደረባችን ነው። እዚህ ስቱዲዮ አጠገቤ አሉላ ከበደ ከዓለም ዙሪያ የተሰባሰቡ ዜናዎችን ለእናንተ ለማድረስ ይገኛል። በቀጥታ የምናልፈው ወደዛው ነው።
ጤና ይስጥልኝ፣ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ሩቢዮ ቀጣዩ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሆኑ። ትራምፕ ስልጣን በተረከቡባት የመጀመሪያዋ ቀን ቁጥራቸው የበዙ ፕሬዝዳንታዊ ትዕዛዞችን ፈረሙ። የዓለም ጤና ድርጅት ትራምፕ ዩናይት ስቴትስን ከድርጅቱ አባልነት ለማስወጣት መወሰናቸው አሳዝኖኛል አለ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። ሩቢዮ ቀጣዩ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሆነዋል። የዩናይት ስቴትስ እንደራሴዎች ምክር ቤት ትላንት ሰኞ ሴናተር ማርኮ ሩቢዮ ቀጣዩ የውጭ ጉዳይ ሚኒስትር ሆነው እንዲያገለግሉ በሙሉ ድምፅ ነው ያጸደቀው። በዚህም ሩቢዮ በፕሬዚዳንት ዶናልድ ትራምፕ በዓለ ሲመት ሹመታቸው በምክር ቤት የጸደቀላቸው የመጀመሪያው አዲሱ የካቢኔ አባል ሆነዋል። ከፍሎሪዳ ክፍለ ግዛት የሆኑት የሪፐብሊካን ሴናተር ሩቢዮ ከትራምፕ እጩዎች መካከል እምብዛም ውዝግብ የማይነሳባቸው ሲሆኑ 99-0 በሆነ ወሳኝ ድምፅ ነው የተመረጡት። ማርኮ ሩቢዮ ስለ አሜሪካ የውጭ ጉዳይ ፖሊሲ ጥልቅ ግንዛቤ ያላቸው እጅግ አስተዋይ ሰው ናቸው ሲሉ በምክር ቤቱ ከፍተኛው የሪፐብሊካን አባል የአይዋው ሴናተር ቼክ ግራስሊ በምክር ቤቱ መክፈቻ ላይ ባሰሙት ንግግር አመልክተዋል። ሌላው የትራምፕ እጩ የዩናይት ስቴትስን የደህንነት መስሪያ ቤት እንዲመሩ የተመረጡት ጆን ራትክሊፍ ሹመታቸው በፍጥነት ይጸድቃል ተብሎ ከሚጠበቁት እጩዎች ውስጥ ናቸው። ለመከላከያ ሚኒስትርነት የታጩት የቀድሞ የፎክስ ኒውስ ቴሌቪዥን ፕሮግራም አቅራቢ ፒት ሃይግስተን ጨምሮ የሌሎች እጩዎች ሹመት የማጽደቅ ሂደት በሳምንቱ መገባደጃ ይካሄዳል ተብሎ ይጠበቃል። የዩናይት ስቴትስ እንደራሴዎች ምክር ቤት በተለመደው አሰራሩ የፕሬዝዳንታዊ በዓለ ሲመት ስነ ስርዓት እንደተጠናቀቀ ፈጥኖ የአዲሱን ፕሬዝዳንት ካቢኔ በተለይም የብሔራዊ ደህንነት ባለስልጣን እጩዎችን ስራቸውን እንዲጀምሩ ያደርጋል። ትራምፕ ስልጣን በተረከቡባት የመጀመሪያዋ ቀን ቁጥራቸው የበዙ ፕሬዝዳንታዊ ትዕዛዞችን ፈርመዋል። ትላንት ሰኞ ስራ የጀመሩት አዲሱ የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ ከዓለም አቀፍ የጤናና የአየር ንብረት ተቋማት ለመውጣት እንዲሁም ዩናይትድ ስቴትስ የምትሰጠውን የውጭ እርዳታ ማገድ ጨምሮ በርካታ ፕሬዚዳንታዊ ትዕዛዞችን ነው የፈረሙት። በኢሚግሬሽን ላይ ያተኮሩ የተለያዩ ትዕዛዛት በዩናይት ስቴትስ ሜክሲኮ ድንበር የአስቸኳይ ጊዜ ማወጅ፣ የጥገኝነት ጥያቄን ማስቆም እንዲሁም ወላጆች የዩናይት ስቴትስ ዜግነት ሳይኖራቸው ወይም የዩናይት ስቴትስ ዜግነት የሌላቸው ወላጆች በዩናይት ስቴትስ ውስጥ ለተወለዱ ህጻናት የሚሰጠውን የተወላጅነት ዜግነት መብት እንዲቋረጥ ማድረግ በመሳሰሉት ላይ ያተኮሩ ናቸው። የዓለም ጤና ድርጅት የትራምፕ ዩናይትድ ስቴትስን ከድርጅት አባልነት ለማውጣት መወሰናቸው አሳዝኖኛል አለ። የዓለም ጤና ድርጅት በዛሬው ዕለት እንዳስታወቀው ዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ስልጣን በተረከቡ ጥቂት ሰዓታት ውስጥ አገራቸው ከተባበሩት መንግስታት ድርጅት አባልነት ለማውጣት በደረሱበት ውሳኔ አዝነናል፣ ዳግም ያጤኑታል የሚል እምነትም አለን ብለዋል። ትራምፕ አገራቸው ካሁን ቀደም በኮቪድ-19 ወረርሽኝ አያያዙ ደጋግመው ከተቹት የዓለም ጤና ድርጅት አባልነቷ እንድትሰረዝ የሚል ፕሬዝዳንታዊ ማዘዣ ሰነድ ፈርመዋል። ዩናይትድ ስቴትስ የተባበሩት መንግስታት ድርጅት የምትከፍለው የገንዘብ መጠን ከቻይና ጋር ሲነጻጸር ከፍተኛ ነው ያሉት ትራምፕ የበዓለ ሲመታቸው ስነ ስርዓት ከተከናወነ ጥቂት ሰዓታት በኋላ ከዋይት ሀውስ በሰጡት አስተያየት የዓለም ጤና ድርጅት ከመጠን በላይ የሆነ ገንዘብ በማስከፈል አጭበርብሮናል ሲሉም አክለዋል። ዋና መቀመጫውን በጄኔቫ ላደረገው የዓለም ጤና ድርጅት ዋናው አለጋሽ የሆነችው ዩናይትድ ስቴትስ ለዓለም ጤና አጠባበቅ ስራዎች ማስፈጸሚያ ወሳኝ የሆነ የገንዘብ ድጋፍ በመስጠትም ትታወቃለች። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። ትራምፕ የመጀመሪያዋን ሴት የዩናይት ስቴትስ ከፍተኛ ወታደራዊ ባለስልጣን ከኃላፊነት አነሱ። የፕሬዚዳንት ዶናልድ ትራምፕ አስተዳደር ከዩናይት ስቴትስ ወታደራዊ ተቋማት አንዱን በመምራት የመጀመሪያዋ የሆኑትን ሴት አድሚራል ሊንጋ ፋንጋንን ከስልጣን አንስተዋል። ለዩናይት ስቴትስ የባህር ድንበርና አካባቢ ጥበቃ ኃላፊነት የተሰጠውን መስሪያ ቤት አድሚራል ፋንጋን የሚመሩት ወታደራዊ ተቋም የሚቆጣጠረው የሀገር ውስጥ ደህንነት መስሪያ ቤት በፋንጋን ከስልጣን መነሳት ዙሪያ አስተያየት እንዲሰጥ ለቀረበለት ጥያቄ እስካሁን ምላሽ አልሰጠም። ፎክስ ኒውስ የቴሌቪዥን ጣቢያ አንድ ከፍተኛ ባለስልጣንን ጠቅሶ ለአድሚራሏ ከስልጣን መነሳት ምክንያቶቹ የዩናይት ስቴትስን ድንበር የደህንነት ስጋቶች መፍታት ያለመቻላቸው፣ ብዝሃነት፣ ተደራሽነትና ሁሉን አቀፍነት ለሚሉት ጉዳዮች የተሰጠ ከልክ ያለፈ ያሉት ትኩረት፣ እንዲሁም መስሪያ ቤታቸው የጾታዊ ጥቃትን በሚመለከቱ ጉዳዮች ላይ ያደረገው ምርመራ የፈጠረው የእምነት መሸርሸር ይገኙበታል ብለዋል። ትራምፕ እና ሌሎች የሪፐብሊካን ፓርቲ መሪዎች ብዝሃነትን ለማጎልበት የታለሙ የመንግስት ፕሮግራሞችን በመቃወም ለረዥም ጊዜ ሲተቹ መቆያታቸውም የሚታወስ ነው። በተጨማሪም ሁለተኛ ዙር የፕሬዚዳንትነት የስልጣን ዘመናቸውን አንድ ባሉባት የመጀመሪያዋ ቀን ትላንት ሰኞ የአገሪቱን ድንበር አስመልክቶ አስቸኳይ አዋጅ ላወጁት ትራምፕ የድንበር ደህንነት ጉዳይ ቅድሚያ ከሚሰጧቸው ቁልፍ ጉዳዮች ውስጥ ነው። ከትግሉ አንርቅም፣ ከ50 ዓመታት በኋላ ዋሽንግተንን የለቀቁት ተሰናባቹ ፕሬዚዳንት ጆ ባይደን ናቸው። ከ50 ዓመታት አገልግሎት በኋላ የፖለቲካ ስልጣናቸውን ያገባደዱት ጆ ባይደን ዋይት ሀውስን ተሰናብተው ፊታቸውን ወደ ግል ሕይወታቸው ለማዞር ከቤተሰቦቻቸው ጋር በመሆን ወደ ካሊፎርኒያ ቢያቀኑም የያዝነውን ትግል ግን ቸል ብለን አንተውም ብለዋል። ባይደንን የተኩት አዲሱ ፕሬዚዳንት ዶናልድ ትራምፕ ከእርሳቸው በፊት የነበሩት ዲሞክራቱ ፕሬዚዳንት ባይደን ያደረጉትን ሙሉ በሙሉና ጨርሶ ለመቀልበስ ቃል የገቡትበትን የመክፈቻ ንግግራቸውን ከተከታተሉ በኋላ ባይደን ብዙም ሳይቆዩ ነው ይህን አስተያየት የሰጡት። ባይደን ከአራት ዓመታት በፊት ስልጣን ስላስለቀቋቸው ስለ ትራምፕ የአክብሮት አስተያየት ነው የሰነዘሩት። እንደ አውሮፓውያን የዘመን አቆጣጠር በ2020 በተካሄደው ምርጫ መሸነፋቸውን ያላመኑት ትራምፕ በአንጻሩ በ2021 የባይደን በዓለ ሲመት በተካሄደበት ወቅት በወጉ መሠረት ለባይደን ተመሳሳይ መልካም አስተያየት ለመስጠትና አክብሮት ለማሳየት ፈቃደኛ ሳይሆኑ መቅረታቸውም ይታወሳል። በመጨረሻም በቱርክ ከአንድ ታዋቂ የቱሪስት መዳረሻ ላይ በደረሰ የእሳት አደጋ 10 ሰዎች ተገደሉ፣ 32 ደግሞ ቆሰሉ። ሰሜን ምዕራብ ቱርክ ውስጥ የበረዶ ሸርተቴ የመጫወቻዎች ባሉበት አንድ ሆቴል ሌሊቱን በተነሳ ቃጠሎ 10 ሰዎች ሲገደሉ ሌሎች 32 መቁሰላቸውን ባለሥልጣናት አስታውቀዋል። የቪዲዮ ምስሎች የእሳት አደጋ ሠራተኞች ባለ 11 ፎቁን ሕንፃ ያቀጣጠለውን እሳት ለማጥፋት ሲረባረቡ ያሳያል። ቃጠሎ የበረዶ ሸርተቴ የሚጫወቱ ሰዎች ከሚያዘወትሩት ቦሉ ካርተካሊያ ከሚገኝ ሆቴል የምግብ ቤት አዳራሽ በአገሬው የሰዓት አቆጣጠር ከሌሊቱ 9 ሰዓት ተኩል ላይ መነሳቱን የቦሉ አገረ ገዢ አብዱላዚዝ አይዲን ለመንግስታዊው ቲአርቲ ቴሌቪዥን ጣቢያ በሰጡት አስተያየት አስረድተዋል። አያይዘውም የውጭኛው ክፍሉ በሰፊው እንጨት በተሰራው ግራንድ ካርታል ሆቴል በጊዜው 234 እንግዶች እንደነበሩም አገረገዢው አመልክተዋል። መርማሪዎች የቃጠሎውን መንስኤ በማጣራት ላይ መሆናቸውንም ባለሥልጣናቱ አክለው አመልክተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የተከበራችሁ አድማጭ ተመልካቾቻችን ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ይቀጥላል። አሉላ ከበደን ከዓለም ዙሪያ ለተጠናቀሩ ዜናዎች አመሰግናለሁ። ኤደን ገረመው መሰናዶውን በመምራት ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ከፕሮግራም አቀናባሪው ንጉሱ ታምሬና ከዌብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት ተጋብዛለሁ። ስርጭቶቻችንን በቪኦኤ አማሪክ የፌስቡክ ገጽ፣ ዩቲዩብ ገጽ እንዲሁም ደግሞ ድረገጽ ላይ እንደምትከታተሉ ወይም ልታገኟቸው ትችላላችሁ ላችሁ እሱን እናስተዋውቃለን። አስቀድመን የምናልፈው ወደ አብይ ርዕሳችን ነው። ፕሬዚዳንት ዶናልድ ትራምፕ በመጀመሪያ ቀን የስልጣን ዘመናቸው ቁጥሩ የበዛ ፕሬዚዳንታዊ ትዕዛዞችን ፈርመዋል። ትራምፕ ለመጀመሪያ ጊዜ አከታትለው ባወጡት መመሪያና ስራ አስፈጻሚ ትዕዛዞች አብዛኞቹን የቀድሞውን ፕሬዚዳንት ጆ ባይደን ውሳኔዎችም ሰርዘዋል። በኢሚግሬሽን ዩናይትድ ስቴትስን ከፓሪስ የአየር ንብረት ስምምነትና ከዓለም ጤና ድርጅት ማውጣት እንዲሁም ደግሞ ቲክቶክ አሜሪካ ውስጥ እንዲቆይ ማድረግን ጨምሮ ከብዙዎቹ በጥቂቱ መካከል ናቸው። እንደ አውሮፓውያን አቆጣጠር ጥር 6 2021 በዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ላይ ከደረሰው ጥቃት ለተሳተፉ ሰዎችም ይቅርታ አድርገዋል። ትራምፕ በመጀመሪያ ከወሰዳቸው እርምጃዎችና መጪ እቅዶች መካከልም የአሜሪካ ድምጽና አሶሺየትድ ፕሬስ ያጠናቀሩት ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
ትራምፕ እንደ አውሮፓ አቆጣጠር በ2024 የምርጫ ዘመቻ ወቅት ደጋግመው ቃል በገቡት መሰረት በ2020 ባይደን ትራምፕን ካሸነፉበት የምርጫ ውጤት ጋር በተያያዘ እንደ አውሮፓ አቆጣጠር ጥር 6 ቀን በዩናይትድ ስቴትስ ምክር ቤት ህንጻ ላይ በተፈጸመው ጥቃት ተከሰው ለተፈረደባቸው ወይም በወንጀል የተከሰሱ 1500 የሆኑ ሰዎችን በይቅርታ ምረዋል። በባይደን አስተዳደር የፖለቲካ ተቃዋሚዎች ማለትም የትራምፕ ደጋፊዎች ላይ የፌዴራሉ መንግስት የመሰረታቸውን ክሶች እንዲያቆምም አዘዋል። ትራምፕ ትላንት ሰኞ ምሽት በካፒታል አሬና በተሰናዳ ዝግጅት ላይ እያንዳንዱ የፌዴራል መንግስት ተቋም ለሸማቾች የዋጋ ንረትን በመዋጋት እንዲሰራ ሲሉ በገለጹት መመሪያ ላይ ፈርመዋል። መመሪያው እንደ ሌሎቹ በግልጽ የሚያስቀምጠው የአስፈጻሚነት ውሳኔ ባይኖረውም የሚሰጠውን ትኩረት እንዲያሳይ የተላለፈ መሆኑን አሶሲየትድ ፕሬስ ዘግበዋል። ትራምፕ የባይደን እርምጃዎችን በመሰረዝና የራሳቸውን ትዕዛዞች በማከል የሁሉንም የፍጆታ ዕቃዎች ወጪዎችን እንደሚቀንሱ ቃል በገቡት መሰረት በነዳጅ ዘይትና በተፈጥሮ ጋዝ ምርት ላይ የተጣሉ የቁጥጥር ጫናዎችን እያቃለሉ ነው። ፕሬዚደንቱ አስቸኳይ የኃይል አቅርቦት አዋጅ ያወጡ ሲሆን ቃል በገቡት መሰረት ያለንን ነዳጅ ቆፍረን በማውጣት እንጠቀማለን ብለዋል። ባይደን የበካይ ጋዝን ለመቀነስ በአንዳንድ አካባቢዎች ከሚመረቱ ተሽከርካሪዎች በኤሌክትሪክ የሚሰሩ በተወሰነ መጠን ድርሻውን እንዲይዙ ያወጡትን ፖሊሲ ትራምፕ ሽረዋል። ፕሬዚደንቱ በንግዱም ዘርፍ እንደ አውሮፓ አቆጣጠር ከየካቲት አንድ ጀምሮ ካናዳና ሜክሲኮ ላይ የ25 ከመቶ ቀረጥ ወይም ታሪፍ ይጣላል ብለው እንደሚጠብቁ ተናግረዋል። ትራምፕ ምክር ቤቱ ቲክቶክ ላይ የጣለውን እገዳ ለ75 ቀናት የሚያቆይ ትዕዛዝ ፈርመዋል። ቲክቶክ ከብሔራዊ ደህንነት ጋር በተያያዘ ዩናይትድ ስቴትስ ውስጥ እንዲታገድ በባይደን አስተዳደር ጊዜ የወጣውን ህግ አስመልክቶ ትራምፕ በሰጡት ምላሽ አስተዳደራቸው ወደፊት ተገቢውን ውሳኔ እስኪሰጥበት ድረስ የፍትህ ሚኒስቴር እገዳውን ተግባራዊ እንዳያደርግ አዘዋል። ታዋቂውን የማህበራዊ ሚዲያ መድረክ በኩባንያ ውስጥ የሚኖረውን የባለቤትነት ድርሻ እድልን ጨምሮ ለአሜሪካውያን ክፍት ሆኖ እንዲቆይ በማድረግ የብሔራዊ ደህንነት ጥቅሞችን በሚያስጠብቅ ስምምነት የአሜሪካን ገዢ እንደሚያፈላልጉ ፕሬዚደንት ተናግረዋል። ትራምፕ በመጀመሪያው የስልጣን ዘመናቸው ያደረጉትን በመድገም የኮቪድ-19 ወረርሽኝን በአግባቡ ሳይቆጣጠር ከዩናይትድ ስቴትስ በርካታ የገንዘብ ድጋፍ አግኝቷል ካሉት ከዓለም አቀፉ የጤና ድርጅት አሜሪካ እንድትወጣ አዘዋል። የዓለም ጤና ድርጅት ዛሬ ማክሰኞ በሰጠው መግለጫ የትራምፕ ውሳኔ እንዳሳዘነው ገልጾ በዓለም ዙሪያ ላሉ በሚሊዮኖች ለሚቆጠሩ ሰዎች ጤናና ደህንነት ከዩናይትድ ስቴትስ ጋር ገንቢ ንግግሮችን ለማድረግ ያለውን ተስፋ ገልጿል። ትራምፕ የሜክሲኮ ባህረ ሰላጤውን የአሜሪካ ባህረ ሰላጤ ወደሚል የሚቀይር የአስፈጻሚ ትዕዛዝ እንደሚፈርሙም አስታውቀዋል። ትራምፕ በባይደን አስተዳደር የነበሩ በርካታ የኢሚግሬሽን ተዛዞችን ሽረዋል። ከባድ ወንጀሎችን ለሚፈጽሙ የብሔራዊ ደህንነት ስጋት ተደርገው የሚወሰዱ ወይም ድንበር ላይ የሚያዙ ሰዎችን ከሀገር ማባረር ቅድሚያ ከሚሰጣቸው መካከል ናቸው ብለዋል። አገሪቱ ውስጥ በህገወጥ መንገድ የሚገኝን ማንም ሰው ማባረር ቅድሚያ የሚሰጠው ነው የሚለው የመጀመሪያው ስልጣን ዘመናቸው ፖሊሲ አሁንም ተመልሷል። በኢሚግሬሽን ላይ ያተኮሩት የተለያዩ የትራምፕ አስፈጻሚ ትዕዛዛት በዩናይትድ ስቴትስ ሜክሲኮ ድንበር ላይ የአስቸኳይ ጊዜ አዋጅ ማወጅ፣ የጥገኝነት ጥያቄ ወይም አሳይለምን ማቆም፣ እንዲሁም ወላጆቻቸው የዩናይትድ ስቴትስ ዜጋ ያልሆኑና በዩናይትድ ስቴትስ ውስጥ ለተወለዱ ህጻናት የሚሰጠውን የተወላጅነት ዜግነት ማቆም በመሳሰሉት ላይ ያተኮሩ ናቸው። ትረምፕ ወደ ዩናይትድ ስቴትስ መግባት የሚፈልጉት ሁሉ ማንነታቸው እስከተቻለው ከፍተኛው መጠን እንዲጣራና እንዲሁም መንግስት ዜጎቻቸው ወደ አሜሪካ እንዳይገቡ ለመከላከል ተገቢ የማጣራት ሂደት የማያደርጉትን አገራት እንዲለይ አዘዋል። የህዝብና ብሔራዊ ደህንነት አንድምታው እስኪገመገም ድረስ ዩናይትድ ስቴትስ ፍልሰተኞችን እንዳትቀበል ለጊዜው አግደዋል። ጥገኝነት ጠያቂዎች ሜክሲኮ ድንበር ውስጥ እንዲጠባበቁ የሚያስገድደውንም ፖሊሲ እንደገና ተግባራዊ እንደሚያደርጉ ቃል ገብተዋል። ሜክሲኮ ፍልሰተኞችን ለመቀበል ፈቃደኛ ስለመሆኗ ግን ባለስልጣናቱ አልተናገሩም። ትራምፕ በመጀመሪያ ስልጣን ዘመናቸው አሜሪካ ትቅደም የሚል መርህ የነበረውን የውጭ ፖሊሲን ዳግመኛ ተከትለዋል። ትላንት ሰኞ በፈረሙት የአስፈጻሚ ትዕዛዝም አዲሱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በዚሁ ተልእኮ ላይ እንዲያተኩሩ ትዕዛዝ ሰጥተዋል። አስፈጻሚው ትዕዛዝ ከዚህ ቀን ጀምሮ የዩናይትድ ስቴትስ የውጭ ፖሊሲ የአሜሪካን መሰረታዊ ጥቅሞች ያስከብራል፣ ሁልጊዜም አሜሪካና የአሜሪካን ዜጎች ያስቀድማል ይላል። ትራምፕ በመጀመሪያው የስልጣን ዘመናቸው የወሰዱትን እርምጃ በመድገም ዩናይትድ ስቴትስ እንደ አውሮፓ አቆጣጠር ከ2015ቱ የፓሪስ የአየር ንብረት ስምምነት እንድትወጣም አዘዋል። አሜሪካ ለሌሎች አገራት አርአያ መሆን የሚገባውን ሁለቱንም ኢኮኖሚያዊና አካባቢ ዓላማዎችን በማራመድ የተሳካ ውጤት እንዳላት ትራምፕ ተናግረዋል። ስምምነቱን የተፈራረሙት ወደ 200 የሚጠጉ አገራት ናቸው። ስምምነቱ የዓለም ሙቀት መጨመርን ለመገደብ እያንዳንዱ ሀገር ለአየር ንብረት ለውጡ አስተዋጽኦ የሚያደርገውን የከባቢ አየር ጋዝ ልቀት ለማስቆም የሚያስችለውን እቅድ ማውጣት ነው። ፕሬዚደንቱ በብሔራዊ ደህንነት ረገድ የቀድሞ ብሔራዊ መረጃ ዳይሬክተር ጄምስ ክላፐር፣ የሲአይኤ ዳይሬክተርና የመከላከያ ሚኒስትር የነበሩት ሊዮን ፓኔታ እና የራሳቸውን የቀድሞ ብሔራዊ የደህንነት አማካሪ ጆን ቦልተንን ጨምሮ የነበራቸውን የሴኪሪቲ ክሊረንስ ወይም የይለፍ ማረጋገጫ አንስተዋል። ትረምፕ ከወታደራዊና ሌሎች የመንግስት አካላት በስተቀር የፌዴራል መንግስት ቅጥር አስቆመዋል። በባይደን አስተዳደር አዲስ የወጡ የፌዴራል ደንቦችም ተግባራዊ እንዳይደረጉ አዘዋል። የፌዴራል መንግስቱን የበለጠ ብቁና ውጤታማ ለማድረግ የመንግስት ተቋማትን ያቀላጥፋል፣ አላግባብ ወጪዎችን የሚቀንሱበትን ምክር ያቀርባል የሚባለውን ተቋም ቀደም ሲል ማቋቋማቸውም ተገልጿል። በምህጻሩ ዳጅ የተባለው አማካሪ ተቋም በዓለም ባለጸጋ በሆኑት ኢላን መስክ የሚመራ መሆኑም ተነግሯል።
የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። አዲሱ 47ኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የጋራ አስተሳሰብ አብዮት እንዲኖር ጠየቁ። ዶናልድ ትራምፕ ትላንት ሰኞ በበዓለ ሲመት ስነ ስርዓታቸው ላይ ባደረጉት ንግግር የጋራ አስተሳሰብ አብዮት እንዲኖር ጠይቀዋል። 47ኛው የዩናይትድ ስቴትስ ፕሬዝዳንት ትላንት የፈጸሙት ቃለ መሐላ እንደ አውሮፓውያን አቆጣጠር በ2020 ለሁለተኛ የስልጣን ዘመን ባደረጉት ፉክክር በጆ ባይደን ከተሸነፉ በኋላ አስደናቂ በሆነ መልኩ ወደ ስልጣን መመለሳቸውን ያሳያል። የፓትሲ ዊዳስኳራን ዘገባ ስመኝሽ የቆየ እንደሚከተለው ታቀርቧል።
The golden age of America is coming.
የዘንድሮ በዓለ ሲመት በብዙ ምክንያቶች እንደ አዲስ ክስተት ሆኖ ሊመዘገብ ይችላል።
ብርዱ አጥንት ድረስ ዘልቆ ይገባል።
ከዜሮ በታች 11 ዲግሪ ሴልሺየስ ደርሶ የነበረው ቅዝቃዜ በዓለ ሲመቱ ባልተለመደ መልኩ በምክር ቤት ውስጥ እንዲካሄድ አስገድዷል። 600 ሰዎች በምክር ቤቱ ተገኝተው ሂደቱን የተከታተሉ ቢሆንም በሺዎች የሚቆጠሩ ሰዎች ግን ናሽናል ሞል ተብሎ በሚጠራው ከምክር ቤቱ ውጪ የሚገኝ አደባባይ ላይ ተሰብስበው የቃለ መሐላ ስነ ስርዓቱንና የመንግስት ለውጡን በስልካቸው ይከታተሉ ነበር። ሄዲ ፊንች ከፍሎሪዳ ግዛት ኦርላንዶ ከተማን የመጣችው
እኔን ማስበው በፖለቲካ አመለካከታችን ጥቂቶች አለመሆናችንን ነው። አዎ፣ ትርጉም የሚሰጡ ነገሮችን መልሰን እያመጣን ነው ማለት መቻላችን ጥሩ ስሜት ይሰጣል።
የኦሃዮ ቲም ዋሰን ደግሞ የምክትል ፕሬዝዳንት ጄዲ ቫንስን የወደፊት ኃላፊነት እያሰበ ነው።
ሁሉም ያነበብኩትና ልቤ ውስጥ ያለው በሙሉ ከአራት ዓመት በኋላ ቀጣዩ ፕሬዝዳንታችን እንደሚሆን ይነግረኛል።
አንድሪው ዲኑን አብዛኛውን የህይወት ዘመኑን ለተለያዩ ተፎካካሪዎች ድምፁን ቢሰጥም ዛሬ ግን በኬንታኪ ግዛት የሚኖረውን ሁሉንም ቤተሰቡን ይዞ በዓለ ሲመቱ ላይ ተገኝቷል።
ለሁለቱም ወገኖች ድምፅ ሰጥቻለሁ። አብዛኞቹ ፖሊሲዎችና ትራምፕ የሚናገራቸው ነገሮች ግን እንደ ቤተሰብ የምንወዳቸው ነገሮች ናቸው።
ስለ ሁኔታው በቤታችን ውስጥ ውይይት የምንጀምርበት ጥሩ ጊዜ ነው። የእኔን እምነት ልጆቼ ላይ መጫን አልፈልግም። ነገር ግን በዚህ ጉዳይ ለምን ወግ አጥባቂ እንደሆኑ ወይም ደግሞ በሌላ ጉዳይ ላይ ለምን ለቀቅ እንደምልም ላስረዳቸው እፈልጋለሁ።
ለባለ ሲመቱ የታሰበው የሰልፍ ስነ ስርዓት ቢሰረዝም ከሉዚያና የመጡት እነዚህ ዘማሪዎች ግን በዋና ከተማው ተዘዋውረዋል። በቅዝቃዜው ምክንያት ከአርብ ጀምሮ ብዙ ነገሮች ቢቀያየሩም አንድ ነገር ግን ባለበት ቀጥሏል፤ የጸጥታ ጥበቃው። በዚህ ከተማ ውስጥ 25,000 የህግ አስከባሪዎች ተሰማርተዋል። 48 ኪሎ ሜትር የሚረዝመው አጥርም እንደቆመ ነው። ፕሬዚዳንት ዶናልድ ትራምፕ ካፒታል ዋን የተሰኘው የመሰብሰቢያ አዳራሽ ውስጥ ለተገኙት 20,000 ሰዎች ንግግር በሚያደርጉበት ወቅት ደጋፊዎቻቸው የተዘጉ የፍተሻ ኬላዎችን አጨናንቀው ነበር። አብዛኞቹ ለመግባት እንዲፈቀድላቸው ቦርሳቸውንና ዋሌታቸውን ጥለው ነው የመጡት። ከነዚህ አንዱ የፍሎሪዳው ረስል ዋላስ ነው።
ምንም ችግር የለውም፣ አሁን ትራምፕ ፕሬዚዳንት ነው፣ ስለዚህ ሁሉም መልካም ነው።
የፕሬዝዳንቱ በዓለ ሲመት በቤት ውስጥ የተካሄደው በ40 ዓመት ውስጥ ለመጀመሪያ ጊዜ ነው። ከዚህ በፊት ከተደረጉ በዓለ ሲመቶች የበለጠ የጸጥታ ቁጥጥር የታየበትም ነበር። ዶናልድ ትራምፕ ተከታታይ ያልሆኑ ሁለት የስልጣን ዘመን የሚያገለግሉ ፕሬዝዳንት ናቸው። በ78 ዓመታቸው ስልጣን የተረከቡም በእድሜ ትልቁ ፕሬዝዳንትም ጭምር። ይህ ሁሉ የበዓለ ሲመቱ ታሪክ ሆኖ ተመዝግቧል። በካሮሊን ፕሬሱቲ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን ዘገባዎቻችን ይቀጥላሉ። የትራምፕ የሁለተኛው አስተዳደራቸውን ራዕይ በዝርዝር አስታውቀዋል። ትላንትና ሰኞ ቃለ መሐላቸውን ፈጽመው ዋይት ሀውስን የተረከቡት ፕሬዚደንት ዶናልድ ትራምፕ በአስተዳደራቸው የመጀመሪያ ቀንም በርከት ያሉ የስራ ማስፈጸሚያ ትዕዛዞችንም ፈርመዋል። ዋና ዋና በሆኑ ጉዳዮች ከፈረሟቸው የማስፈጸሚያ ትዕዛዞች መካከል የስደተኞች ጉዳይንና እንዲሁም ደግሞ የኃይል አቅርቦት ልማትን የሚመለከቱ ጉዳዮች ይገኙባቸዋል። በበዓለ ሲመት ንግግራቸው ትራምፕ የዩናይትድ ስቴትስን ግዛት እስከ ማርስ ድረስ እናሰፋዋለን ሲሉም ቃል ገብተዋል። አኒታ ፓውል ከዋይት ሀውስ ያደረሰችን ዘገባ ቆንጅታዬ ታቀርባለች።
የመጀመሪያው ቀን አሜሪካ ይበልጡን ጠንካራ ይበልጡንም ግዙፍ እንድትሆን ያላቸውን ራዕይ እንዲህ ሲሉ ገልጸዋል።
ዩናይትድ ስቴትስ እንደገና የምታድግ ሀገር አድርጋ ትመለከታለች። የበለጠ የምትበለጽግ፣ ግዛቷ የምታስፋፋ፣ ከተሞች የምትገነባ ትሆናለች። ከጠበቅነው በላይ እንሆናለን። ባንዲራችንም አድማስ ተሻግሮ ግሩም ሆኖ ይውለበለባል። መጻኢ ዕጣ ፈንታችን ወደ ሰማይ ከዋክብቱ እንዲሻገር እንሰራለን። የአሜሪካ ጠፈርተኞች ባንዲራችንን ማርስ ላይ ይተክላሉ።
ትራምፕ በማስከተልም በርካታ አስፈጻሚ ትዕዛዞችን ፈርመዋል። ከመካከላቸው በደቡባዊው ድንበር የጦር ሰራዊት ወታደሮችን ለማሰማራት የሚያስችለው የብሔራዊ አጣዳፊ ሁኔታ ትዕዛዝ፣ በሀገር ውስጥ ተጨማሪ ነዳጅ ለማውጣት የሚያስችል አስፈጻሚ ትዕዛዝም ያካተተ መሆኑን ፕሬዚደንቱ አስታውቀዋል። ያለው ሁለት አይነት ጾታ ነው፣ ሴትና ወንድ ብቻ ብለዋል ፕሬዚደንት ትራምፕ። የሜክሲኮን ባህረ ሰላጤ እንደገና የአሜሪካ ባህረ ሰላጤ ተብሎ እንዲሰየም ትዕዛዝ እንደሚሰጡም አስታውቀዋል። የታሪክ አዋቂዎች እንዳሉት ታዲያ ትራምፕ በተለምዶ ስለ አንድነት የሚያጠነጥነውን የበዓለ ሲመት ንግግር ብዙዎችን አሜሪካውያን ላያስማማ የሚችል ራዕይ አስተዋውቀውበታል፣ በዚህም ታሪክ አስመዝግበዋል ብለዋል። በኦስተን የቴክሳስ ዩኒቨርሲቲ የታሪክ መምህሩ ጀረሚ ሱሪ
It was less than an inaugural speech and more a state of the union. He just listed a series of bullet points.
ንግግሩ ከባለ ስመት ንግግር ይልቅ የአገር ሁኔታ መግለጫ ስቴት ኦፍ ዘ ዩኒየን ንግግር ነበር። የውጭ አገር ፍልሰተኞችን ማባረርና የፓናማ ቦይ መልሶ መያዝን ጨምሮ ሊሰሩ ያቀዱትን በዝርዝር አንድ ባንድ የተናገሩበት ነበር። ድንፋታ፣ ውሸትና ማስፈራራት የቀላቀለ ንግግር ነው። እንደዚህ አይነት የባለ ስመት ንግግር አላየንም።
የትራምፕ ፖሊሲ እኛ የምንፈልገው ፖሊሲ ነው ያሉ ብዙ ሺህ ደጋፊዎቻቸው ባለ ስመታቸው ላይ ለመገኘት ከመላ ሀገሪቱ ወደ ዋሽንግተን መጥተዋል። አንዷ የክሊቭላንድ ነዋሪዋ ሜለኒ ቮል ናቸው።
Common sense, the bringing back of common sense out loud. So many people have
ሁሉም ሰው የሚያውቀው ነውነት ጮክ ብሎ እንዲሰማ የማድረግ ጉዳይ ነው። እንደኔ ዝም ያለን ብዙሃንን ብለው የሚያስቡ ብዙ ሰዎች አሉ። ይህ ሐሳባችንን ጮክ ብለን እንድንገልጥ እድል የሚሰጠን ይመስለኛል። ሁላችንም የምንጋራውን አመለካከት እውነቱን ሳንፈራ ደፈር ብለን ለመናገር እንችላለን።
ትራምፕ ከቃለ መሐላቸው በኋላ በካፒቶል ህንጻው ሰብሰብ ላሉ ጥቂት ደጋፊዎቻቸው ባደረጉት ንግግር እንደ አውሮፓውያን የዘመን አቆጣጠር የ2020ው ፕሬዝደንታዊ ምርጫ ውጤት ተጭበርብሯል የሚለውን ማስረጃ አልባ ወንጀላቸውን ደግመውታል። ምርጫውን ተከትሎ እንደ አውሮፓውያን አቆጣጠር ጥር 6 2021 ዓ.ም ምህረት ደጋፊዎቻቸው ጆ ባይደን መመረጣቸውን የሚያረጋግጠውን ምክር ቤታዊ ሂደት ለማደናቀፍ ባደረጉት ሙከራ ከተፈጠረው ሁከት ተያይዞ በወንጀል የተፈረደባቸውን ደጋፊዎቻቸውን ምህረት እንደሚሰጡ አመልክተዋል።
ይሄኛው ንግግሬ ላይ ፎቁ ላይ ካደረጉት ንግግሬ የሚሻል ይመስለኛል። ጄዲ ይሄኛው የሚሻል መሰለኝ። በጣም ይሻላል።
በለቱ ደስታቸውን ከገለጹት የትራምፕ ደጋፊዎች መካከል የቴስላና የስፔስ ኤክስ ባለቤት ኤለን ማስክ ይገኙባቸዋል።
This is what victory feels like. Yeah.
አዎ ለካ ድል ማለት እንዲህ ነው።
ኤለን ማስክና ሌሎችም ባለ ብዙ ቢሊዮን ዶላር ባለሀብቶች የዩናይትድ ስቴትስ ምክር ቤት ካፒቶል ሮተንዳ አዳራሽ ውስጥ በተካሄደው ቃለ መሐላ ስነ ስርዓት ላይ ተገኝተዋል። ለሸማቾችና ለተገልጋዮች ጥቅም የቆሙ ቡድኖች ታዲያ ብዙም ጎልቶ የማይወራላቸው አዲሱ ፕሬዝዳንት እየወሰዱ ያሉት አንዳንድ የቁጥጥር ደንብን የሚያረግቡ እርምጃዎች እንዳሉ ይናገራሉ። ጥቂቶችን የሚጠቅሙ እንደሚሆኑ በመግለጽም ስጋታቸውን አሰምተዋል። ሊሳ ጊልበርት ፐብሊክ ሲቲዝን የተባለ ለትርፍ የማይሰራ ሸማቾች ጥቅም ተሟጋች ቡድን ተባባሪ ፕሬዝዳንት ናቸው።
አዲሱ ፕሬዝዳንት ጥበቃ የሚሰጡ ደንቦችንና እርምጃዎችን በጅምላ ለማገድ ለምን እንደፈለጉ ካሰብነው ከበርቴዎቹ ልዩ ጥቅም ያላቸው ኩባንያዎች ስለጠየቋቸው ነው። እኛ እንዳንጎዳ የሚከላከል ደንብ ከሌለ እነሱ ይጠቀማሉ።
ባለስልጣኖቻቸው ከ100 እንደሚበልጡ ከገለጿቸው የፕሬዝዳንቱ የመጀመሪያ ቀን እርምጃዎች መካከል በፍርድ ቤት ሙግት ቢቀርብባቸው ምን ያህሉ ተቋቁመው እንደሚጸኑ ከወዲሁ ሊታወቅ እንደማይችል የታሪክ አዋቂዎቹና ተንታኞች ይናገራሉ።
አሁንም እዚሁ የፕሬዝዳንት ዶናልድ ትራምፕ በዓለ ሲመት እንዲሁም ደግሞ ባለፉት 24 ሰዓታት ውስጥ ስለተፈጠሩ ክስተቶች ነው የምንቃኘው። የትራምፕ የበዓለ ሲመት ንግግርና የበዓል ትርኢቶችን ዶናልድ ትራምፕ ትላንት ሰኞ ቃለ መሐላቸውን ከፈጸሙና 47ኛው ፕሬዝዳንት ሆነው ከተሾሙ በኋላ ከቃለ መሐላቸው በኋላ በዋሽንግተን ዲሲ ካፒቶል አሬና በተባለው የስፖርትና የመዝናኛ ስታዲየም በተካሄደ የበዓለ ሲመት ስነስርዓት ላይ ከደጋፊዎቻቸው ጋር ተገናኝተዋል። አዲሱ ፕሬዝዳንት እንደ አውሮፓውያን አቆጣጠር በ2021 ጥር 6 በዩናይትድ ስቴትስ ምክር ቤት የምርጫውን ውጤት ማረጋገጫ ሂደት ለማደናቀፍ ካደረጉት ሙከራ በተያያዘ ለተፈረደባቸው ደጋፊዎቻቸው ምህረት የሚሰጥ አስፈጻሚ ትዕዛዝ እንደሚፈርሙ ለታዳሚው ያስታወቁበት ንግግር አክሎ የአሜሪካ ድምጽ የዜና ክፍል የተቀነባበረው ዘገባ እንደሚከተል ይቀርባል።
እጅግ የከበደ በነበረው የክረምት ቅዝቃዜ የተነሳ የትናንቱ የ47ኛው ፕሬዝዳንት የቃለ መሐላ ስነ ስርዓት በምክር ቤቱ ካፒቶል ሮተንዳ አዳራሽ ውስጥ ነው የተካሄደው። በልማዱ መሰረት ይቀጥል የነበረው የበዓለ ሲመት ሰልፍ ትዕይንትም ደጅ አልተደረገም። በምትኩ አዲሱ ፕሬዝዳንት በግዙፉ የስፖርትና የመዝናኛ ስቴዲየም ካፒቶል አሬና በደጋፊዎቻቸው ታጅበው በሙዚቃ ባንዶች ትርኢት በዓለ ሲመታቸውን እያከበሩ አምሽተዋል። በምሽቱ ለታዳሚዎቻቸው ባደረጉት ንግግር ከጥር 6 ጋር በተያያዘ በወንጀል ለተፈረደባቸውና እስር ላይም ለሚገኙ ደጋፊዎቻቸው ምህረት የሚሰጥ አስፈጻሚ ትዕዛዝ እንደሚፈርሙ ተናግረው ነበር።
And you know, tonight I'm going to be signing on the J6 hostages pardons.
ዛሬ ማታ ለጥር 6 ታጋቾች ምህረት ሰጥቶ የሚያስፈታቸውን አስፈጻሚ ትዕዛዝ እፈርማለሁ እና ከዚህ ወጥቼ ወደ ኦቫል ኦፊስ እሄድና እፈርማለሁ። በጣም ብዙ ሰው ምህረት ያገኛል።
እንዳሉትም ከጥር 6 ጋር በተያያዘ ለተፈረደባቸው ሁሉ ምህረት የሰጡበትን ጨምሮ በርካታ አስፈጻሚ ትዕዛዞችን ፈርመዋል። በካፒቶል አሬናው ክብረ በዓል ላይ የስፔስ ኤክስ እና የቴስላ ኩባንያዎች ዋና የሥራ አስፈጻሚ ኤላን መስክ ንግግር አድርገዋል። መስክ ፕሬዚደንት ትራምፕ እንዲመረጡ ለመርዳት ብዙ ሚሊዮን ዶላር ማዋጣታቸው ይታወቃል። የመንግስት የሥራ ቅልጥፍና የተባለውን ሚኒስቴር በተባባሪነት እንዲመሩ ትራምፕ የሾሟቸው መስክ ለታዳሚው ባደረጉት ንግግር ድል ማለት ይሄ ነው ብለዋል። ትራምፕ ከተመረጡበት ጊዜ ጀምሮ በማራላጎ መኖሪያቸው ብዙ ጊዜ አብረዋቸው ሲያሳልፉ የከረሙት መስክ ማርስ ላይ የሰውን ልጅ ለማሳረፍ ያላቸውን ግብ አዲሱ ፕሬዚደንት እንደሚደግፉላቸው ተስፋ አላቸው። የሚስተር ትራምፕ የቃለ መሐላና ቀጥሎም የባለ ሲመት ዝግጅቶች በቅዝቃዜው የተነሳ እንደተለመደው ደጅ እንዳይከናወኑ ሲደረግ እንደ አውሮፓውያን የዘመን አቆጣጠር ከ1985 ወዲህ ይህ የመጀመሪያ ጊዜ ነው። በሺዎች የሚቆጠሩ ሰዎች 20,000 ሰው ብቻ በሚይዘው ካፒታል አሬና ስቴዲየም ፍተሻውን አልፈው ለመግባት በብርቱ ቅዝቃዜ ለረጅም ጊዜ ሰልፍ ይዘው ጠብቀዋል። አብዛኞቹ የገቡት 47ኛው ፕሬዝደንት ቃለ መሐላቸውን ሲፈጽሙ በትላልቅ የቴሌቪዥን ስክሪኖች የተከታተሉ ሲሆን ብዙዎችም ዋሽንግተን አካባቢ በሚገኙ ምግብ ቤቶች ሆነው ንግግራቸውን በመከታተል በሆታ ደስታቸውን ገልጸዋል። ለመግባት ያልቻሉት ደግሞ ደጅ ሆነው በመስኮት የተከታተሉ ሲሆን ስነ ስርዓቱ ደጅ ሳይከናወን መቅረቱ ደስ ባያሰኛቸውም በዚህ ዕለት ለመሳተፍ በመቻላቸው ደስተኞች መሆናቸውን ገልጸዋል።
የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት የማክሰኞ ምሽት ጥር 13/2017 ዓ.ም ዝግጅታችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ለመጀመሪያው ምዕራፍ የያዝናቸው ዘገባዎች እዚህ ላይ ተጠናቀቁ። ወደ ሁለተኛው ምዕራፍ ዘገባዎቻችን እንሻገር። ወደ ሀገር ውስጥ ጉዳዮች ነው የምናቀናው። በአክሱም ሴት ተማሪዎች ሂጃብ እንዳይለብሱ የተደረገው ክልከላ የሚቃወም ሰልፍ በመቀለ ተካሄደ። ባለፈው ሳምንት በትግራይ ክልል ትምህርት ቢሮና የአክሱም ከተማ ፍርድ ቤት በአክሱም ከተማ ሴት ተማሪዎች የሂጃብ ክልከላ እንዲነሳ ያሳለፉት ውሳኔ ባለመከበሩ በመቀለ ከተማ በሺዎች የሚቆጠሩ ባካሄዱት ሰልፍ ላይ ተቃውመዋል። ሰልፉ ሂጃብ ትለብሳለች ትምህርቷንም ትማራለች በሚል መሪ ሀሳብ በመቀለ ጎዳናዎች ከተካሄደ ከሄደ በኋላም በከተማው ማዕከል በሆነው ሮማናት አደባባይ ተጠናቋል። የትግራይ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ አደም አብዱል ቃድር ጁሃር ከ1400 ዓመታት በፊት መጠጊያ ያጡ አማኞችን ተቀብላ ባስተናገደችው ትግራይ እኒህንን መሰል ጉዳይ ማጋጠሙ አሳዛኝ ነው ብለዋል። ሙልጌታ ጽብሃ ዘገባለሁ።
የአክሱም ፍርድ ቤትና የትግራይ ክልል ትምህርት ቢሮ የአክሱም ሴት ሙስሊም ተማሪዎች ሂጃብ እንዳይለብሱ የተጣለባቸው እገዳ እንዲነሳ ባለፈው ሳምንት ያሳለፉት ውሳኔ ባለመተግበሩ በዛሬው ዕለት በመቀለ ከተማ ሰልፍ ተካሂዷል። ሰልፉ ሂጃብ ትለብሳለች ትምህርቷም ትማራለች በሚል ቃል በመቀለ ጎዳናዎች ከተካሄደ በኋላ በከተማዋ ማዕከል በሆነው ሮማናት አደባባይ ተጠናቋል። ሰልፉ ላይ ያገኘናት የመቀለ አጼ ዮሐንስ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ ራንድ አህመድ ለአክሱም ሴት ሙስሊም ተማሪዎች ድምጽ ለመሆን በሚል ከትምህርት ቤት ቀርታ ሰልፉ ላይ እንደተሳተፈች ትናገራለች።
ሴቶች ሙስሊም ተማሪዎች ሂጃብ ማድረግ አለባቸው ማለት ምክንያቱም ግዴታ ስለሆነ በእምነትም ግዴታ ስለሆነ ማድረግ አለባቸው። ትምህርት አቋርጬ ነው የመጣሁት ለአክሱም ተማሪዎች ፍትህ ሊገኝለት ማለት።
ራህማ ሰዒድ የተባለች የሰልፉ ተሳታፊ በበኩሏ
እኔ በሂጃብ ነው የተማርኩት ከተማ መቀለ ነው የተማርኩት በሂጃብ ነው የተማርኩት በሂጃብ የከለከለኝ አልነበረም። እነዚህ እህቶቻችንን በሂጃባቸው ምክንያት ስለ ከትምህርት ገበታ ከወጡ ወር አልፏቸዋል። ለእነሱ ድምፅ ለመሆን ነው የመጣሁት።
የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝደንት ሼህ አደም አብደል ቃድር ጆሃር ለሌሎች እምነት ተከታዮች ጉዳዩን እንዲፈታ ያደረጉት ያለው ጥረት የሚመሰገን ነው ብለው፣ በትግራይ ክልል ግን እንዲህ ያለ ሁኔታ ማጋጠሙ የሚያሳዝን ነው ብለዋል።
ቀድመ 1448 አካባቢ
ከ1448 ዓመታት በፊት ሱሃባዎች በመካ ነጻነት አጥተው ሶላት መስገድና ቁርአን መቅራት ባለመቻላቸው ወደዚህ ወደ ትግራይ መጥተው ነው በነጻነት የኖሩት። እኛ ስደተኞች የምንቀበልን፣ እኛ ትግራዮች የእኩልነት መብት ያስከበርንን። በዚያን ጊዜ ሱሃባዎችን ተቀብሎ ያስተናገዱት ሰዎች እምነታቸው እስልምና አልነበረም፣ በቋንቋም አንድ አልነበሩም፣ ግን የሙስሊሞች መብት ያከብሩ ነበር። ይህ ለዓለም አብነት ሆኗል። የሚገርመው ከአንድ ዓመት በፊት ከነሂጃቧ የታገለች ከነሂጃቧ የተሰዋች ሴት ከነሂጃቧ እንዳትማር ተከልክላለች።
አቶ ነስረዲን ሙስጠፋ የተባሉ የአክሱም ከተማ ተወላጅ የሰልፉ ተሳታፊ በውሳኔው ምክንያት የወንድሞቻቸው ልጆች ከትምህርት ገበታ እንደቀሩ ገልጸዋል።
ኩልና ሙስሊም ክርስቲያን ለሕገ መንግስት፣
ሁላችንም ሙስሊሞች ክርስቲያን ሳንል በሕገ መንግስቱና በመከባበር የነበረው ሕይወታችን እንዲመለስ እነዛ ያስቸገሩ ርዕሰ መምህራን ሊነገራቸው ይገባል። ካልሆነ በሕግ እንዲጠየቁ ነው ፍላጎታችን።
ለአክሱም ሴት ሙስሊም ተማሪዎች አጋርነት ለማሳየት በሰልፉ ከተሳተፉት አንዷ በሴቶች ጥቃት መከላከል የሚሰራ ይሆኖ የሲቪል ማህበረሰብ ተቋም ስራ አስኪያጅ ጽዴና አባዴ በበኩሏም
እኔ የወጣሁት ሴቶች መማር አለባቸው የስልማምን ነው። ስለዚህ በሃይማኖታቸው ምክንያት ሂጃብ እንዳያረጉ የሚከለክል ማንም አካል ሲኖር ደግሞ እሱንም ለመቃወም ነው የወጣሁት። ከትምህርት የታገዱት ሴት ተማሪዎች ናቸው። ስለዚህ ማንም ሴት መማር አለባት፣ እንደ ማህበረሰብም ሴቶች መማር አለባቸው ብለን የምናስብ ከሆነ እንዳይማሩ የሚያደርጉ ሁኔታዎች ሲፈጠሩ እነሱን የመቃወም እንዲሁም ድርጊታቸው እንዲያቆሙ የማድረግ ግዴታ የሁላችንም ነው ብለን እናስባለን።
የሰልፉ ተሳታፊዎች በተወካዮቻቸው በኩል ከትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ጋር ተወያይተዋል። አቶ ጌታቸው ለጥያቄው አፋጣኝ መፍትሄ ባለመሰጠቱ ይቅርታ ጠይቀዋል። በቅርቡ ችግሩ እንደሚፈታም ቃል ገብተዋል።
ዞን ይሁን ፍታህ ካብላዕልካዊ ክስዓን
ማንኛውም መፍትሄ ከላይኛው አካል ጫና በመፍጠር ለመፍታት ከመጣር ህዝቡ ራሱ ተግባብቶ ይፈታው ይመረጣል። ህዝብ ተግባብቶ ይፍታው ሲባል ግን ወደ አንዱ ጥግ ያደላ እንደ ፍላጎቱ እንዲያደርገው መፍቀድ አይደለም። ስርዓት ባለው መንገድ ነው መፈታት ያለበት።
ከአክሱም ከተማ ትምህርት ጽፈት ቤት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምህርት ቤት የጸጉር መሸፈኛ አድርገው እንዳይገቡ ከከለከሉ ትምህርት ቤቶች አንዱ የአክሱም ሁለተኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ምክትል ርዕሰ መምህር ገብረ መስቀል ገብረ እግዚአብሔር ትምህርት ቤት ከፖለቲካና ሃይማኖታዊ ይዘቶች ነጻ መሆን ስለሚገባቸው ሁልጊዜ የሚደረግ ተግባር ነው ሲሉ ቅሬታውን አስመልክቶ ምላሽ ሰጥተው ነበር። ባለፈው ሳምንት የክልሉ ትምህርት ቢሮና የአክሱም ከተማ ፍርድ ቤት በጊዜያዊነት ክልከላውን እንዲነሳ መወሰናቸው መዘገባችን ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
አርባ ሰባተኛው የዩናይትድ ስቴትስ ፕሬዝዳንትን የተመለከቱ ዘገባዎቻችን ነው የምንመለሰው። የትራምፕ በዓለ ሲመት ንግግር ሲዳሰስ በትላንትናው ዕለት 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው ስልጣን የተረከቡት ዶናልድ ትራምፕ በዓለ ሲመታቸው ላይ በርካታ ጉዳዮችን የዳሰሰ ለየት ያለ ንግግር አድርጓል። ባልደረባችን እንግድ ወልዴ የንግግሩን ይዘትና አንኳር ጉዳዮች እንዳሶ የባለሙያ አስተያየትም አክሎ ተከታዩን አሰናድቷል። ወደዛው ነው የምናልፈው።
በየአራት ዓመቱ እንደሚደረገው ሁሉ በ2024ቱ ምርጫ አሸናፊ የሆኑት ዶናልድ ትራምፕ በትላንትናው ዕለት በዓለ ሲመታቸው ተከናውነዋል። ትራምፕ በበዓለ ሲመታቸው ላይም ሆነ ከዛ በኋላ በነበሩት ፕሮግራሞች ላይ ንግግር አድርገዋል። በበዓለ ሲመታቸው ስነ ስርዓት ላይ ባደረጉት ንግግር በርካታ የአገር ውስጥ የኢኮኖሚ፣ የፖለቲካ እና የማኅበራዊ ጉዳዮችን አንስተዋል። አሜሪካ በዓለም አቀፍ ግንኙነት ውስጥ ስለሚኖራት ሚና እንዲሁም አንዳንድ አወዛጋቢ ሊሆኑ ይችላሉ ተብሎ የሚታመኑ ጉዳዮችን አንስተዋል። ትራምፕ ንግግራቸውን የጀመሩት የአሜሪካ ወርቃማ ጊዜ ዛሬ ይጀምራል ብለው ነበር። ደህንነቷን፣ ሉዓላዊነቷን እና ፍትህን እንደሚያስከብሩ ደጋግማ አውስተዋል። ኩሩ የበለጸገችና ነጻ ሀገር እንገነባለን ያሉት ትራምፕ ከእርሳቸው ፊት የነበረው አስተዳደር የአገሪቱን ደህንነትና ድንበር አልጠበቀም ሲሉ ነቅፈዋል። ህገወጥ ወይም ሰነድ አልባ ስደተኞችን በተመለከተም በባህለ ሲመታቸው ላይ አንስተዋል። ድንበሩን በአስቸኳይ ጊዜ አዋጅ እንደሚያስጠብቁ፣ ለዚህም የአሜሪካንን መከላከያ ኃይል እንደሚጠቀሙ፣ በሚሊዮን የሚቆጠሩ ህገወጥ ፍልሰተኞችን ከሀገር እንደሚያስወጡ ተናግረዋል። ይህን ለማስፈጸምም በዚሁ በባህለ ሲመታቸው ቀን የስራ አስፈጻሚ ወይም ፕሬዚደንታዊ ትእዛዝ ፈርመዋል። ሀገሪቱ ገጥሟታል ያሉትን ፈተናዎች ሁሉ እንደሚያስወግዱ ቃል የገቡት ትራምፕ ሀገራዊ አንድነትን ለማምጣት እንደሚሰሩ ቃል ገብተዋል። ትራምፕ በትላንትናው ዕለት ባደረጉት ንግግር ላይ በተወሰኑት ጉዳዮች ላይ አስተያየታቸውን እንዲሰጡን የዘወትር ተባባሪያችንና በቴክሳስ ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑትን ፕሮፌሰር መሐመድ ጣይሮን አነጋግረናል።
ሀገሪቷን አንድ ማድረግ ኮንሲሊየቶሪ የሆነ የሚያስታርቅ ነገር ነው የሚጠበቀው ከአሁን ፕሬዚደንት ነው ፕሬዚደንት ትራምፕ። ግን የዛሬ ትንሽ ለየት ያለ ነው። ማድረግ የሚፈልገውን ተናግረዋል። ግን ልክ ካምፔን የሚያደርግም ይመስላል በአንድ በኩል። ኩርፊያውን ደግሞ ያሳየበት ነው። ፕሬዚደንት ባይደን እዛ ውስጥ ቁጭ ብሎ የእሱን አስተዳደር ሲወርፍ ነበር። ግን በአጠቃላይ ይህ ማድረግ የሚፈልገውን ተናግሯል። ማድረግ የሚፈልጉትን ነገር ተስፋ አትቁረጡ፣ ከኔ ተማሩ የሚለው በጣም ትልቅ ነበር። ፕሬዚደንት ትራምፕ አሸንፎ የዛሬ ቀን እቺ ቀን ትመጣለች ብሎ ያሰበ ብዙ ሰው አልነበረም፣ ግን ሆኗል። በተረፈ እነ ባይደን እንዳደረጉት የኔን የፍትህ ሚኒስትር ተጠቅሜ የፖለቲካ ጠላቶችን አላጠቃም ብሎ ተናግሯል። እሱ ጥሩ ነገር ነው። ከዛ ባለፈ የመንግስት ቁጥጥር ይሄ ሬጉሌሽን እንደሚላላ ደስደስ ነዳጅ ነው ከየትም ይሁን ቆፍሮ እንደሚያወጡ የመናገር መብት እንደገና እንደሚከበር።
ትራምፕ ካነሷቸው በርካታ ጉዳዮች መካከል በአሜሪካ የነዳጅ ማውጣት መልሶ በስፋት እንደሚቀጥል እንደሚያደርጉና ለዓለም ገበያ በማቅረብ ገቢን እንደሚያሳድጉ የተናገሩትም ተጠቃሽ ነው። የመናገር ነጻነትን እንደሚያስከብሩም ፕሬዚደንት ትራምፕ ተናግረዋል። በአሜሪካ አጨቃጫቂ የሆነው የጾታ ጉዳይንም ትራምፕ በንግግራቸው አንስተዋል። እውቅና የሚሰጡት ለሁለት ጾታዎች ማለትም ወንድና ሴት ብቻ መሆኑን አጽንኦት ሰጥተው መናገር ብቻ ሳይሆን በዕለቱ ከፈረሟቸው 100 ከሚሆኑ ፕሬዚደንታዊ ትእዛዞችም አንዱ ሆኗል። የዲሞክራቲክ ፓርቲው ወይም ለዘብተኛ አመለካከት ያላቸው ወገኖች ሰዎች በትውልድ ከተሰጣቸው ውጪ ለሚመርጡት የጾታ አይነትና የፍቅር አጋር መብት ቢሰጡም ትራምፕና ወግ አጥባቂ ተከታዮቻቸው አጥብቀው የሚቃወሙት መሆኑ በምርጫ ዘመቻቸው ወቅትም ተስተውሏል። ትራምፕ በንግግራቸው የጽንስ ማቋረጥን መብት ባያነሱም በምርጫ ዘመቻቸው ወቅት ጉዳዩ በግዛት ደረጃ ሕዝቡ በድምፅ እንዲወስን የሚል አቋም እንደነበራቸው አይዘነጋም። በእርሳቸው በተሾሙ የጠቅላይ ፍርድ ቤት ዳኞች አማካይነት በፌዴራል ደረጃ የነበረው ጽንስ የማቋረጥ መብት ከ50 ዓመታት በኋላ እንደተሻረም ይታወሳል። ዓለም አቀፍ ጉዳዮችን በተመለከተ ምናልባትም በብዙዎች ዘንድ አጨቃጫቂ ሊሆኑ እንደሚችሉ የሚገመቱ ጉዳዮችን አንስተዋል። የሜክሲኮን ባህረ ሰላጤ የአሜሪካ ባህረ ሰላጤ ተብሎ እንዲሰየም አድርጋለሁ ማለታቸውና የፓናማን መተላለፊያ ቦይ በአሜሪካ ቁጥጥር ስር እንደሚያደርጉ ማስታወቃቸው ተጠቃሾች ናቸው። ፓናማን በተመለከተ እንግዳችን ፕሮፌሰር መሐመድ ጣይሮ የሚነግሩን አለ።
ፓናማን የገነባቸው አሜሪካና ወደ 100 ዓመት ነው። የምታስተዳድረውም አሜሪካ ነበረች። በ1999 ነው ወደ ፓናማ ተጠቃሎ የተመለሰው። ፕሬዚደንት ጂሚ ካርተር ነው ያንን የጀመረው በ1970ዎቹ። ግን ያ ሂደት ብዙ ዓመት ወስዶ በ1999 ለፓናማ ተሰጥቷል። አሁን እነ ትራምፕ የሚሉ ቻይና ጠጋጠጋ እያለች ነው፣ ፓናማ ደግሞ አሜሪካ ስር ነው ያለው እና ያንን ነገር መልሰን እንወስዳለን። እንዴት ነው የምንወስደው የሚለውን አልተናገረም። በጦር ነው ወይስ እንግዲህ ፓናማ አይቻልም ብላለች። ፓናማ አይሆንም ካለች እንዴት ነው የሚወስደው የሚለውን አልተናገረም።
ትራምፕ በባህለ ሲመታቸው ላይ ባደረጉት ንግግር ባያነሱትም በዓለም ትልቋ ደሴት የሆነችውንና በዴንማርክ ስር ሆና ራስ ገዝ የሆነችውን ግሪንላንድ ስትራቴጂካዊ ጠቀሜታ አላት በሚል በአሜሪካ ቁጥጥር ስር ለማድረግ እንደሚሹ ቀደም ብለው ባደረጓቸው ንግግሮች አስታውቀዋል። የዴንማርክ መሪዎች በጉዳዩ ላይ የምትወስነው ግሪንላንድ ነች ሲሉ፣ የግሪንላንድ መሪዎች በበኩላቸው ነጻነታቸውን ባከበረ መንገድ ለጋራ ትብብር ከትራምፕ ጋር ለመነጋገር ፈቃደኝነታቸውን አስታውቀዋል። ትራምፕ በትላንቱ ንግግራቸው ባያነሱትም በሩሲያና በዩክሬን መካከል ያለውን ጦርነት ወደ ስልጣን እንደተመለሱ ወዲያውኑ እንደሚያስቆሙት ግን በምርጫ ዘመቻቸው ወቅት ደጋግመው ተናግረዋል።
ትልቁ ነገር ከራሻና ከቻይና ጋር ምን አይነት ግንኙነት ይኖረዋል የሚለው ነው። ከቻይና የሚመጣ እቃ ላይ ቀረጥ ጨምራለሁ ብሏል። ያ ደግሞ ኮንፍሮንቴሽን ፍጥጫ ሊያመጣ ይችላል። ሌላው ትልቁ ደግሞ እሱ መናገር ያልፈለገው እና እኔ ፕሬዚደንት ሆኜ በሰዓታት ውስጥ አስቆማለሁ ያለው የዩክሬን እና የራሽያ ጦርነት ነው። እንዴት እንደሚያቆመው አልተናገረም። በሰዓት ውስጥም የሚቆም ነገር አይደለም። ከፑቲን ጋር የወዳጅ ጠላት አይነት ግንኙነት ነው ያላቸው ከትረምፕ ጋር። ይሁድ ኢንትረስቲንግ፣ ያንን ማየት እፈልጋለሁ ወደፊት።
የአሜሪካ ወርቃማ ዘመን በእርሳቸው የስልጣን ዘመን እንደሚጀምር ደጋግመው ያወሱት ትረምፕ ዘመኑም ትላንት አንድ ብሎ እንደጀመረ አስታውቀዋል። አሜሪካንን እንደገና ታላቅ ማድረግ ትረምፕ በምርጫ ዘመቻቸውም ሆነ በትናንቱ ንግግራቸው ደጋግመው ያወሱት ጉዳይ ነው። ለአሜሪካ ድምፅ እንግዲህ ወልዴ ዋሽንግተን ዲሲ።
የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለሆናችሁ እናመሰግናለን። የማክሰኞ ምሽት ዝግጅታችን ይቀጥላል። የዩናይትድ ስቴትስ 47ኛው ፕሬዚዳንት ከተሾሙ እንግዲህ 24 ሰዓት ሞልቷቸዋል። በዚህ ሂደት ውስጥ ከወሰኗቸው ውሳኔዎች መካከል አንደኛው ከዓለም የጤና ድርጅት ራሳቸውን ማግለል ነው። ምንም እንኳን የጽንስ ማቋረጥ ጉዳይ እዚህ ጉዳይ ውስጥ ባይካተትም ያንንም ግን የሚነካ ሁኔታ እንደሆነ ባለሙያዎች ይናገራሉ። ተከታዩ ዘገባችንም በዚህ ላይ የሚያተኩር ነው። በጎርጎሮሳውያኑ 2022 በዋይት ሀውስ ይፋ የተደረገ መረጃ እንደሚያመላክተው ዩናይትድ ስቴትስ በአፍሪካ 11.5 ቢሊዮን ዶላር ለኤች አይቪ ኤድስ ድጋፍ እንዲሁም ደግሞ 2 ቢሊዮን ዶላር ደግሞ ለቤተሰብ ምጣኔና ለስነ ተዋልዶ ጤና አገልግሎት አቅርቦቶች እንዲሁም ለእናቶችና ጨቅላ ህጻናት ጤና ላይ ፈሰስ እንደምታደርግ አስታውቋል። መጪው ፕሬዚዳንት ወይም ደግሞ አሁን የተሾሙት ዶናልድ ትራምፕ የሀገር ውስጥ የጽንስ ማቋረጥ ላይ ያላቸው አቋም ባለማ አቀፍ ደረጃ ዩናይትድ ስቴትስ ለጽንስ ማቋረጥና ለስነ ተዋልዶ ድጋፍ የምታደርገውን ድጋፍ እንዳያስተጓጉልም ስጋት ላይ ጥሏል። ባለሙያዎችን አነጋግረን ያሰናዳነው ዘገባ ተከታዩ ነው። በትግራይ ክልል ማይጨው ከተማ ነዋሪ የሆኑት የአራት ልጆች እናት ወይዘሮ አልጋነሽ ህሸ ከሶስት ዓመት በፊት በክልሉ በነበረው ጦርነት ምክንያት ተከስቶ የነበረው የወሊድ መቆጣጠሪያ አቅርቦት መቋረጥ ላልታሰበ ወጪ ዳርጓቸው እንደነበር ይናገራሉ።
በደግ ፋርማሲ ያሉ እዛ እየሄዱ ነው የሚጠቀሙ የነበረ ለአንድ መቶ ሞሳንተን ይችላለን። አሁን ሰላም ሆነ ወዲያ ግን በጣም በነጻ ነው የምንጠቀመው።
በትግራይ ክልል በተቀሰቀሰውና በኋላም ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት የወሊድ መቆጣጠሪያ አቅርቦት የተስተጓጎለ ቢሆንም ወይዘሮ አልጋንሽን ጨምሮ አብዛኛው አፍሪካውያን ሴቶች ነጻ የስነ ተዋልዶ አገልግሎትን የሚያገኙት ዩናይትድ ስቴትስና አጋሮቿ በሚያደርጉት ዓለም አቀፍ ልገሳ ነው። በሌላ በኩል ትላንት ሰኞ የፕሬዝዳንትነት ስልጣናቸውን የተረከቡት 47ኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥ ሮቪና ዌድ ተብሎ በሚጠራ የጽንስ ማቋረጥ መብት ጋር ተያይዞ ያላቸው አቋም የጽንስ ማቋረጥ አገልግሎት የሚሰጡ ዓለም አቀፍ አጋሮቻቸውን ለስጋት ዳርጓቸዋል። ፕሬዝዳንቱ ስልጣን በያዙበት ዕለት ሀገራቸው ከዓለም የጤና ድርጅት ጋር ያላትን ግንኙነት ማቋረጧ ዩናይትድ ስቴትስ ከስነ ተዋልዶ ጤና ጋር የሚኖራት አቋምም ጥያቄ ውስጥ እንደሚገባ ባለሙያዎች ይገልጻሉ። በኢትዮጵያ የማሪ ስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ በቀደመው የትራምፕ አስተዳደር የጽንስ መቋረጥና የስነ ተዋልዶ ጤና ላይ የነበረውን ድጋፍ ለማቋረጥ እርምጃ በተወሰደበት ወቅት ያስከተለውን ተግዳሮት እንዲያስታውሳሉ።
እንግዲህ በዛን ወቅት የተፈጠሩ ነገሮችን በሶስት ነገሮች ማየት እንችላለን። ኢሚዲየትሊ ደግሞ ወዲያውኑ የትራምፕ አድሚኒስትሬሽን ውድ ማሳደር በስልጣን ከመጣ በኋላ የጋግሩልን ሪኒሴት ካደረገ በኋላ ኢሚዲየት በምናይበት ሰዓት እዛ በስነ ተዋልዶና በቤተሰብ ቅራቅብ ላይ የሚሰሩ ተቋማት የአሜሪካን ገንዘብ የአሜሪካን ድጋፍ እንዳያገኙ እገዳ አድርጓል እና ይህ እገዳ ደግሞ የነዛን ተቋማት አቅም የወሰነ ነው። ያ ገንዘብ ቢለቀቅ ኖሮ እነዚህ ተቋማት አገልግሎት ቢሰጡ ኖሮ ብዙ የስነ ተዋልዶና የቤተሰብ ቅራቅብ ተደራሽ ወይንም አገልግሎት የሚፈልጉ ዜጎችን መድረስ ይቻላል። ስለዚህ ኢሚዲየትሊ የድርጅቶችን አቅም የጎዳ እንደሆነ ለማየት ተችሏል። በሁለተኛነት ደረጃ ላልተፈለገ እርግዝና ብዙ እናቶች ተዳርጓል። አገልግሎቱ የለም። አገልግሎቱ ባለመኖሩ ምክንያት ብዙ እናቶች አገልግሎቱን ሳያገኙ የቆሩበት ሁኔታ ስላለ በዛ ምክንያት ላልተፈለገ እርግዝና የተዳረጉ ብዙ አፍሪካ ሴቶች አሉ። እሱንም ምናልባት እንደጥና ማንሳት ይቻላል። በሶስተኛነት ደረጃ ደግሞ ምናልባት ያን አገልግሎት ባለመኖሩ ምክንያት ላልተፈለገ ግዝና በመዳረግ ያን ያልተፈለገ ግዝና ደግሞ ለማቋረጥ በሚደረግ ሂደት ውስጥ ንጽህና ያልተጠበቀ የጽንስ ማቋረጥ በመኖሩ ብዙ እናቶች እንደሞቱ የሞቱ እንደነበረ ጥናቶች ይጠቁማሉ።
ፕሬዚዳንት ዶናልድ ትራምፕ በቀደመው የስልጣን ዘመናቸውና እንዲሁም በቅርቡ ባደረጉት የምረጡ እንቅስቃሴ ጽንስ ማቋረጥን እንደሚቃወሙ በግልጽ አስቀምጠዋል። ቀድሞ ስልጣን ላይ በነበሩበት ወቅት ጽንስ ማቋረጥን በህግ መገደባቸውን እንደ ስኬት አንስተውም ተሲናገሩት ይሰማሉ። ይሁን እንጂ አሁን ላይ ባላቸው አቋም ግዛቶች በዚህ ጉዳይ ላይ የየራሳቸውን ውሳኔ እንዲያደርጉ እንደሚፈቅዱ ማስታውቀዋል።
When I looked for 52 years, they wanted to bring abortion back to the states. They wanted to get rid of
ላለፉት 52 ዓመታት ግዛቶች ሮቪ ዌድን ለማስወገድ ሲጥሩ ነበር። ዲሞክራቶች፣ ሪፐብሊካኖች፣ ገለልተኞች፣ ወጋጥባቂዎች ጭምር። ስለዚህ ለግዛቶቹ መብቱን መልሼ ሰጥቻለሁ።
ዩናይትድ ስቴትስ በቀጣይ በዚህ ጉዳይ ላይ ባለም አቀፍ ደረጃ ስለሚኖራት አቋም ፕሬዝዳንት ዶናልድ ትራምፕ ይፋ ባያደርጉም ተንታኞች ግን ሁኔታው አስጊ መሆኑን ይገልጻሉ። ኤልዛቤት ሱሊ በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ ሲሆኑ ላለፉት 6 ዓመታት የዩናይትድ ስቴትስ የስነ ተዋልዶ ድጋፍ በኢትዮጵያና በዩጋንዳ ላይ ያለውን ተጽዕኖና ውጤታማነት እንዲሁም የፍላጎት መጠን አጥንተዋል።
It's any non-US organization that's receiving US global health assistance from providing abortion services.
ለመጀመሪያ ክል ግሎባል ጋግ ሩል ምን ማለት እንደሆነ ላስረዳ። ግሎባል ጋግ ሩል ማለት ከሮናልድ ሬጋን አስተዳደር ዘመን አንስቶ በሪፐብሊካን አስተዳደሮች የሚተገበር ሲሆን ከዩናይትድ ስቴትስ ባለም አቀፍ ደረጃ የጤና ድጋፍ አገልግሎት የሚቀበሉ ተቋማት የጽንስ ማቋረጥ አገልግሎት ድጋፍ እንዳያገኙ የሚከለክል ፖሊሲ ነው። እኔ እንደማስበው ድርጅቶች ከሁለት ሐሳብ ጋር የተጋፈጡ ይመስለኛል። የጽንስ ማቋረጥ አገልግሎት በመስጠትና በአጠቃላይ የአሜሪካንን የገንዘብ ድጋፍ ማጣት። የአሜሪካንን ድጋፍ ለማግኘት ይሄንን አገልግሎት እንደማይሰጡ መፈረም አለባቸው። ስለዚህ አንዳንድ ጊዜ አገልግሎት መስጠት ያቆማሉ ማለት ነው። ይህ ማለት ከተለያዩ ድርጅቶች ጋር አጋር በመሆንም ጭምር አገልግሎቱን ሊሰጡ አይችሉም። የተመሳሳይ የሲቪል ማህበረሰብ ስብሰባዎችንና የስብሰባዎች ላይም ለውሳኔና ለድርድር አይቀመጡም ማለት ነው። ስለዚህ እንደ አንድ ድርጅት ሁኔታው በተግባራቸውና በአገልግሎታቸው እንዲሁም በአጋርነታቸው ላይ የሚያመጣው ተጽዕኖ አለ። በሌላ በኩል ደግሞ ለመፈረም ፈቃደኛ ያልሆኑ ድርጅቶች ይህን ፖሊሲ አንፈርምም የሚሉና የገንዘብ ድጋፉን ያጣሉ። አሊያም የአሜሪካ ገንዘብ ከሚያስተላልፈው ተቋም ጋር የነበራቸው ግንኙነት ይቋረጣል።
በኢትዮጵያ የማርስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ የስነ ተዋልዶ ጤና ድጋፍ መቋረጥ በጽንስ ማቋረጥ ላይ ብቻ ሳይሆን ይህን አገልግሎት በሚሰጡ ተቋማት በሚያደርጓቸው እንደ HIV ኤድስ መድኃኒት ተደራሽነት ላይም ጭምር ጫና እንደሚያሳድር ይናገራሉ። ዶክተር አበበ በአሁን ሰዓት ኢትዮጵያ ያለውን ሁኔታ እንዲገልጹታል።
እንግዲህ በኢትዮጵያ ደረጃ በመናየበት ሰዓት የስነ ተዋልዶና የቤተሰብ አገልግሎት ተደራሽነት በአንጻራዊነት ፊት ከነበረው 15 ዓመት በአሁን ሰዓት የተሻለ ሁኔታ ያለበት ሁኔታ ያለው የስነ ተደራሽነትም የቤተሰብ አገልግሎትም መሸፋን ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ነው ያለውና ይሁን እንጂ ከፍላጎት አኳያ ገና ብዙ ይቀራል። ብዙ የስነ ተዋልዶ ጤና ፕሮግራም ፍላጎት በከፍተኛ ሁኔታ እየጨመረበት ሁኔታ ነው ያለው። በተለይ እንግዲህ ቀደም ዳልኩት የስነ ተዋልዶ ጤና ፕሮግራም ከእናቶች ጤና ባሻገር ለማህበራዊና ኢኮኖሚ እድገት የሚያበረክተው አስተዋጽኦ ከፍተኛ ነው። ከዛ አኳያ በምታይበት ሰዓት ከጤናው ባሻገር ለልማት ማሳለጫ ለኢኮኖሚ እድገትም የቤተሰብ አገልግሎት ተደራሽ ስለሆነ በአንድም በሌላ መንገድ ተፈላጊነቱ እየጨመረ የመጣበት ሁኔታ ፍላጎቱም እየጨመረ ሆነ የመጣበት ሁኔታ ነገር ግን ፍላጎቱና አጠቃላይ አቅርቦት በሚታይበት ክፍተቶች እንዳሉ ነው ያለውና የስነ ተዋልዶ ጤና ፕሮግራም የቤተሰብ አገልግሎት የስነ ህዝብ እድገትና የኢኮኖሚ እድገትን ተጣጥሞ እንዲሄድ ሊያግዝ የሚችል መሰረታዊ
በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ የሆኑት ኤልዛቤት ሱሊ በዓለም ዙሪያ ያሉ የዩናይትድ ስቴትስን ድጋፍ የሚቀበሉ ሀገራትና የጤና ሚኒስትሮች በትራምፕ አስተዳደር ሊከሰስ ለሚችለው የስነ ተዋልዶ ጤና ድጋፍ መስተጓጎል እንዲዘጋጁ መክረዋል።
የዩናይትድ ስቴትስን የገንዘብ ድጋፍ ለማግኘት ሲሉ ፖሊሲውን መፈረም የሚያስፈልጓቸው ድርጅቶች ሊገነዘቧቸው ከሚያስፈልጉ ነገሮች አንዱ መተባበር ማለት ምን ማለት እንደሆነ ነው። ይህ ማለት ከተገቢውና ከህጉ በላይ ተገዢ እንዳልሆኑ ማረጋገጥ ያስፈልጋል። አንዳንድ ቦታዎች ተቋማት ፖሊሲውን ሲተገብሩ ዓለም አቀፍ ህጎችና የግሎባል ጋግ ህግ ያልተገደቡ እንቅስቃሴዎችን ሲገድቡ ተመልክተናል። እናም ሰዎች መረጃውና እውቀታቸው እንዲኖራቸው በማድረግ የስነ ተዋልዶ መብቶችን ለማስከበር በሚችሉት መጠን እንዲንቀሳቀሱ ማድረግ ተገቢ መስለኛል። ነገር ግን የበጀት መቀነስ ነገር ሲመጣ እንዲሁም ተግዳሮቶችን አስቀድሞ የመቅረፍ ነገር ሲነሳ በተለይም ዝቅተኛና መካከለኛ ገቢ ያላቸው ሀገራት የሀገር ውስጥ ሀብታቸውን ለስነ ተዋልዶ ጤናን ለመጠበቅና በመብቶች ላይ ተጽዕኖ ለማሳረፍ ለመዋል መዘጋጀት አለባቸው። በተጨማሪም ለጋሽ ተቋማትና ሀገራትን ማብዛት እንዲሁም አማራጮችን መፈለግ ይኖርባቸዋል።
ዳይሬክተር ዶክተር አበበ ሽብሩ ለአሜሪካ ድምጽ ገልጸዋል። በዩናይትድ ስቴትስ ብሔራዊ ቤተ መዛግብት የሚተተመው ዓለም አቀፍ የጤና መጽሔት በአፍሪካ እድሜያቸው በወሊድ እድሜ ክልል ውስጥ ያሉ ሴቶች የወሊድ መከላከያና የጤና ድጋፍ ፍላጎት እንዳላቸው አስታውቋል። በተጨማሪም ወሲባዊና የስነ ተዋልዶ መብቶችን በመቃወም የሚታወቁ የዩናይትድ ስቴትስ የክርስቲያን መብት ቡድኖች ከጎርጎሮሳውያኑ 2019 አንስቶ በአፍሪካ ያላቸውን ድጋፍና እንቅስቃሴ በከፍተኛ ሁኔታ መጨመራቸውን የጋዜጠኝነትና ማህበራዊ ለውጥ ኢንስቲትዩት IJSC አዲስ የመረጃ ትንተና አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዝግጅቶቻችንን እያገባደድን ነው። የአሜሪካ ድምጽ ዘጋቢዎች ከተለያዩ የአፍሪካ ከተሞች ለዩናይትድ ስቴትስ ለ47ኛው ፕሬዚዳንት የሚሆኑ ሀሳቦችና አስተያየቶችን አሰባስበዋል። ወደዛው ነው የምናልፈው።
The world is crying. We are not only looking at Gaza Strip
where ዓለም እያለቀሰ ነው። ፍልስጤማውያን ያሉበት ጋዛ ሰርጥ ላይ የምናየው ብቻ አይደለም። ኮንጎ ውስጥም ጭፍጨፋ እየተፈጸመ ነው። ደቡብ ሱዳን ውስጥም እየተፈጸመ ነው። ኬንያ ውስጥ የሰብአዊ መብት ጥሰት አለ። ስለዚህ ዶናልድ ትራምፕ አስተዳደር በዓለም ዙሪያ ሰብአዊ መብት እንዲከበር ትኩረት ሰጥቶ ይሰራል ብዬ እጠብቃለሁ።
Africa is a continent with immense potential brimming with opportunity for
Africa ግዙፍ ምቅሀት፣ ትልቅ የእድገት የኢኖቬሽን ያጋርነት እድሎች ያላት ሀገር ነች። አስተዳደሩ ከአፍሪካ ሀገሮች ጋር ትስስሩን በተለይም በንግድ በትምህርትና በልማት ረገድ ማጠናከር ያለውን ጠቀሜታ ይረዳዋል ብለን ተስፋ እናደርጋለን።
We are very very glad. We are happy that Donald Trump is coming to power.
በጣም ደስ ብሎናል። ዶናልድ ትራምፕ ወደ ስልጣን መምጣታቸው ደስተኞች ነን። ኤለን መስክን በመሳሰሉ ሰዎች ስላመጡት የቴክኖሎጂ እድገት እግዚአብሔር እናመሰግናለሁ። ኤለን መስክ በአንድ የምርጫ ዘመቻቸው ላይ ቻቸዋለሁ። ይጠቅማቸዋል። በፀሐይ የሚጠቀሙ መኪናዎች የመሳሰሉትን ካመረቱ እንደዚህ ያለ ቴክኖሎጂ ህዝብን ይረዳል። የሚያስፈልገን እንደዚህ ያለ ነገር ነው። ገብተው አብሯቸው ይሰራሉ ብዬ እጠብቃለሁ። እዚህ ለእኛ ለአፍሪካውያን ኑሯችንን ያቀልልናል። ያደርጉታል ብዬ ተማመንባቸዋለሁ። ዓላማው አሜሪካ እንደገና ታላቅ ማድረግ መሆኑን እሰማለሁ። ጥሩ ዓላማ ነው። ምናልባት የተቀረውንም ዓለም አቅፎ አሜሪካን ታላቅ ለማድረግ እንደሚቻል ብነግሮት፣ አሜሪካ ታላቅ ለማድረግ አንዱ መንገድ የኑሮ ውድነቱ መቀነስ፣ አሜሪካውያን የምግብ አስቤዛ መግዣ አቅም እንዲኖራቸው ማድረግ ነው። ሌላው ከእኛ ከኬንያውያን ጋር ከአፍሪካውያን ጋር በመናገድ አሜሪካ እንደገና ታላቅ ለማድረግ ይችላሉ። እኛም እንጠቀማለን። የእርስዎ ህዝብም ምግቡን የሚሸምትበት አቅም ያገኛል።
I look forward to more friendly business.
አስተዳደራቸው ለአፍሪካ ሀገሮች በይበልጥ ደስ የሚያሰኝ የንግድ ደንብና ፖሊሲዎች እንደሚያወጣ ተስፋ አድርጋለሁ። በተለይ ደግሞ ኬንያ ለምትልካቸው ምርቶች ይህን እንዲያደርጉ እመኛለሁ። ከዚህ በተጨማሪ በተለይ ለትምህርት ለሚሄዱ ሰዎች የቪዛ አሰጣጡ ሂደት ቀለል ያደርጉ ትላለሁ። ምክንያቱም አሁን የቪዛ ሂደቱ ትንሽ ውስብስብ ስለሆነ ያስቸግራል። ተመራጩ ፕሬዚዳንት፣ እርስዎም የንግድ ሰው ነዎት። ስለዚህ አሁን ከበፊቱ በተሻለ ወደ ሶማሊያ ኢንቨስትመንት እንዲገባ ያደርጋሉ ብዬ ተስፋ አድርጋለሁ። ሶማሊያ የአሜሪካ ድጋፍ የአሜሪካን ኢንቨስትመንት እንድታገኝ እንፈልጋለን። ተመራጩ ፕሬዚዳንት፣ በእኛ ወደፊት እጣ ፈንታ አስተዋጽኦ ለማድረግ በይበልጥ በወዳጅነት እንድንቀራረብ ቅድሚያ ትኩረት ሰጥተው እንዲሰሩ እመኛለሁ።
I believe you will come in and work in
United States-ን የተሻለች የሚያደርግ ስራ ይሰራሉ ብዬ ተስፋ አድርጋለሁ።
የ የተከበራችሁ አድማጭ ተመልካቾቻችን የዕለቱ መሰናዶ ተጠናቋል። ከመሰናበታችን በፊት የዩናይትድ ስቴትስ 47ኛው ፕሬዚዳንት የወሰዷቸውን ጥቂት እርምጃዎች እናስታውሳችሁ። የሩቢዮ ቀጣዩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንዲሆኑ ሾሟል። እንዲሁም ደግሞ በደቡባዊ ዩናይትድ ስቴትስ ድንበር ላይ አስቸኳይ ጊዜ አዋጅ አውጇል። ከፓሪስ የአየር ንብረት ስምምነት እንዲሁም ደግሞ ከዓለም የጤና ድርጅት ዩናይትድ ስቴትስን እንድትወጣ አድርገዋል። ኤደን ገረመው መሰናዶውን በመምራት ንጉሱ ታምሬ ስርጭቱን በማቀናበር ከዋና አዘጋጇ ጽዮን ግርማና እንዲሁም ከአሜሪካ ድምጽ ባልደረቦች ጋር እንሰናበታለን። ጤና ይስጥልን።